ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
When you come after Americans, we go after you.
በአሜሪካ ላይ ስትነሱ እኛም እንመጣባችኋለን።
የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በትናንትናው ዕለት ለሁለት የአገሪቱ ምክር ቤት አባላትና ለአሜሪካ ካሰሙት የመጨረሻ ዓመታዊ ማለት ስቴት ኦፍ ዘ ዩኒየን የተባለው ንግግራቸው የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስና በትንታኔ ዝግጅት እናቀርባለን።
ስለማፈናቀል እኮ አላወሩ። ይሄ አዲስ አበባ ማስተር ፕላን እኮ የኦሮሞ ህዝብ የጠላው የኦሮሞ ወጣቶች የጠሉት አርሶ አደሩ ስለሚያፈናቅል እንጂ ማስተር ፕላኑን ብቻ አይደለም።
በወቅታዊ ዘገባ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበሩ ዶክተር መረራ ጉዲና ለኦሮሞ ህዝብ ዲሞክራሲያዊ ድርጅት ውሳኔ የሰጡት መልስ ከአቢይ ርዕስ በኋላ ይቀርባል። በዚሁ ተያያዥ ርዕስ የኦሮሞ ህዝብ ዲሞክራሲያዊ ድርጅት የኦህዴድ ማዕከላዊ ኮሚቴ አዲስ አበባና የፍንፍኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ሙሉ በሙሉ እንዲቆም ወስኗል። የዚህንም ዝርዝር ይዘናል።
ከምሽቱ ዜና መካከል አዎ፣ በእርግጥም የፕሬዚዳንት ኦባማ ስቴት ኦፍ ዘ ዩኒየን የትናንት ማታው ንግግር ኢራን ያገተቻቸውን 10 የዩናይትድ ስቴትስ የባህል ቀዛፊዎች መልቀቋና ካሜሩን ደግሞ ውስጥ የደረሰ የአጥፍቶ ጠፊ አደጋ 10 ሰዎች ገድሎ ሌሎች ከ12 በላይ እንዳቆሰለ የሚገልጡ ዜናዎች ይዘናል።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም አሉን። አድማጮች ጤና ይስጥልን፣ እንደምን አመሻችሁ። የዛሬ ረቡዕ ጥር 4 2008 ዓመተ ምህረት አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ፣ አቀናባሪያችን ብርሃን ኃይሉ ነች። የስርጭት መሐንዲሱ ደግሞ ከርስ ባይነም። እስከ ምሽቱ 4 ሰዓት አብራችሁን አምሹ እንላለን።
በቅድሚያ ግን የዕለቱን የዓለም ዜና
በመግቢያችን ላይ እንደገለጽነው ፕሬዚዳንት ባራክ ኦባማ 7ኛውንና የመጨረሻውን ስቴት ኦፍ ዘ ዩኒየን ማለትም የአገሪቱን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁኔታዎች የሚገልጸው ንግግራቸውን ትናንት ማታ ለአሜሪካ ሕዝብ ለሁለቱም የምክር ቤት አባሎች አሰምተዋል። ፕሬዚዳንት ኦባማ በምክር ቤቱ ተወካዮች ፊት ያደረጉት አንድ ሰዓት ያህል የፈጀ ንግግር ያተኮረው በስልጣን ዘመናቸው ባከናወኗቸው እና በወደፊቱ ራዕያቸው ላይ እንደነበር ተወስቷል። በንግግራቸው መነሻ ገደማ የአሜሪካ ኢኮኖሚ አሽቆልቁሏል ብለው የሚያምኑ ካሉ ተረት ተረት ነው የሚያወሩት ሲሉ የጀመሩት ኦባማ ከ14 ሚሊዮን በላይ አዳዲስ የስራ ዕድሎች መፈጠራቸውን፣ የስራ አጡ ቁጥርም በግማሽ መቀነሱን ተናግረዋል። ፕሬዚዳንቱ ከዚህ ሌላ በሃይማኖትና በዘር ላይ የተመሰረተ ፖለቲካ የሚያራምዱትንም አውግዘዋቸዋል።
When politicians insult Muslims, whether abroad or our fellow citizens,
ፖለቲከኞች የእስልምና ሃይማኖት ተከታዮችን ከዘለፉ፣ መስጊዶችን ከመዘበሩ ወይም ከተመዘበሩ ወይም ሕፃናት ከተዋከቡ ጤናማ አይደለንም ማለት ነው። ትክክልም አይሆንም። በመላው ዓለም ፊት ያጋልጠናል። ዓላማችንን ከግብ ለማድረስም አያስችለንም። እንደ አገርም ማንነታችንን ጥያቄ ውስጥ ያስገባዋል።
ፕሬዚዳንት ኦባማ በትናንት ዕለት ያደረጉት ንግግር በተመለከተ ቀደም ሲል እንደገለጽ ነው በዕለቱ አብይ ርዕስ እንዲሁም ደግሞ በልዩ ልዩ የትንታኔና የውይይት ዝግጅቶች እናክላለን።
ኢራን ያገተቻቸውን 10 ዩናይትድ ስቴትስ የባህር ላይ ቀዛፊዎች በዛሬው ቀን መልቀቋን ዩናይትድ ስቴትስ አረጋገጠች። የአሜሪካ መከላከያ ሚኒስቴር ፔንታጎን እንዳስታወቀው 9 ወንዶችና አንዲት ሴት ያሉባቸው ቀዛፊዎች ቡድን በኢራን ቁጥጥር ስር በነበሩበት ወቅት የደረሰባቸው ጉዳት ስለመኖሩ የታየ ምልክት የለም። ባህር ኃይሉ ግን ምርመራውን ቀጥሏል። በሁለት ጀልባዎች ተሳፍረው ይጓዙ የነበሩት ቀዛፊዎች በትናንት ሁለት በፋርስ ባህረ ሰላጤ በተለይም በኩዌትና በባህሬን መካከል እንደነበሩ ነው ከዩናይት ስቴትሱ መቆጣጠሪያ ጣቢያ ጋር የነበራቸው ግንኙነት የተቋረጠው። የዩናይት ስቴትስ መከላከያ ሚኒስትር አሽ ካርተር የቀዛፊዎቹን መለቀቅ አስመልክተው 10ሩም የባህር ኃይል አባሎቻችን ከኢራን በሰላም ወጥተው በአሁኑ ወቅት የዩናይት ስቴትስ ውስጥ መሆናቸውን አስደስቶኛል ነው ያሉት። ኢራን ባህረተኞቻችንን በአፋጣኝ እንድትለቅ ውጭ ጉዳይ ሚኒስትር ጆን ኬሪ ያደረጓቸው ዲፕሎማሲያዊ ጥረቶች ከልብ እንደሚያመሰግኑም ካርተር በመግለጫቸው አመልክተዋል። ለጉዳዩ አፋጣኝ መፍትሄ የሰጠችውን ኢራንን ያመሰገኑት ውጭ ጉዳይ ሚኒስትር ኬሪም በዚህ ጉዳይ ቅን ትብብራቸውን ያሳዩትን የኢራን ባለስልጣናት በሙሉ ከልብ አመሰግናለሁ ብለዋል። አክለውም ይህ ጉዳይ በቶሎና በአጥጋቢ ሁኔታ መከናወኑ ዲፕሎማሲ ለሀገራችን ሰላም፣ ደህንነትና ጥንካሬ አስተማማኝ ለማድረግ የሚጫወተውን ሚናም የሚያረጋግጥ ነው ብለዋል።
ሰሜናዊ ካሜሮን ውስጥ በሚገኝ መስጊድ ላይ የደረሰ የአጥፍቶ ጠፊዎች ፍንዳታ 10 ሰዎች ገድሎ ከ12 በላይ እንዳቆሰለ ተገለጠ። አጥቂውም ከሟቾቹ ውስጥ መደመሩን የገለጡት የአካባቢው ባለስልጣናት ፍንዳታው ዛሬ ረቡዕ ማለዳ ላይ የደረሰው ካሜሮንና ናይጄሪያ ድንበር አቅራቢያ ባለችው በኮሎፋላ ከተማ ውስጥ ነው ብለዋል። ለጥቃቱ በአሁን ወቅት ተጠያቂ ነኝ የሚለው ግን ባይቀርብም ከብዙና ከቀደሙ ሁኔታዎች በመነሳት በአካባቢው ከሚንቀሳቀሰው አክራሪ እስላማዊ ቡድን ከቦኮ ሐራም የተሰነዘረ ለመሆኑ አጠያይቅም ይላሉ ባለስልጣናት።
ምስራቃዊ ዲሞክራቲክ ኮንጎ ሪፐብሊክ ውስጥ ተፈናቃዮች መጠለያ የነበረው ካምፕ በመዘጋቱና በመፍረሱ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ድርጊቱን አወገዘ። መጠለያው በድንገት በመፍረሱና በመዘጋቱ ብዙ ሺዎች የሚቆጠሩ ተፈናቃዮች ሜዳ ላይ መፍሰሳቸውንም የድርጅቱ የሰብአዊ እርዳታ ማስተባበሪያ ቢሮ አመልክቷል። ኒክ ሎንግ ምስራቅ ኮንጎ ከሚገኘው ጎማ ለአሜሪካ ድምጽ የላከውን ዘገባ ትዝታ ብላቸው ታቀርበዋለች።
በምስራቃዊ ኮንጎ ሰሜን ኪቩ ክፍለ ሀገር ከጎማ በስተምዕራብ 7 ኪሎ ሜትሮች ርቀት ላይ ከሚገኘው የሞኮቶ ካምፕ 4300 የሚሆኑ ስደተኞች እየለቀቁ ናቸው ብለዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ጽህፈት ቤት የኦቻ ቃል አቀባይ ኒዳ በርገር
The site was burned down and the people had to move away and
ካምፑ ስለተቃጠለ ሰዎች ሌላ መጠለያ መፈለግ ግድ ሆኖባቸዋል። በአሁኑ ጊዜ ህዝቡ ወዴት እንደሄደ አናውቅም። ግን ሁኔታውን የሚከታተል አንድ ቡድን ወደ ሞኮቶ ልከናል ነው ያሉት። የክፍለ ሀገሩ ባለስልጣናት ለጸጥታ ያሰጋናል በማለት ካምፑን እንደሚዘጉ ከአንድ ሳምንት በፊት ማሳወቃቸውን በርገር አስታውሰዋል።
The provincial authorities told us is that the firearm was found in one of the huts. So they decided
የክፍለ ሀገሩ ባለስልጣናት በአንደኛው ጎጆ ውስጥ ጠመንጃ አገኘን፣ መሳሪያ መኖሩ ካምፑ የሲቪሎች መጠለያ ነው ከሚለው ህግ ጋር ይጣረዛል በማለት እንደሚዘጉት ገልጸውልን ነበር ብለዋል። የሆነ ሆኖ በኮንጎ ዲሞክራሲያዊት ሪፐብሊክ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ጽህፈት ቤት ኃላፊ ረኔ ፖልሰን የካምፑ መዘጋት ለአደጋ የተጋለጡ ተፈናቃዮች ላይ የተፈጸመ የጅምላ ቅጣት ነው ብለዋል። ኦቻና ሌሎች የተራዶ ድርጅቶች ካምፑን ከመዝጋት ለማዳን ጥረት አድርገው እንደነበርም ታውቋል። ሰሜን ኪቩ በመንግስትና በተለያዩ የታጠቁ ኃይሎች መካከል በሚካሄድ ፍልሚያ ለአመታት በአመስ ስትናወጥ መቆየቷ ይታወቃል። በአካባቢው ከ600,000 በላይ ሰዎች ተፈናቅለው እንደሚገኙም ተነግሯል።
አርማጮች ዜና የምትላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። አንድ የቱርክ ባለስልጣን ዛሬ እንደገለጡት ትናንት ማክሰኞ ኢስታንቡል ውስጥ በደረሰውና ለ10 ሰዎች ሞት ምክንያት በሆነው የአጥፍቶ ጠፊዎች ጥቃት አንድ ተጠርጣሪ በቁጥጥር ስር ውሏል። የአገር ውስጥ ሚኒስትር ኤፍካን አላ ስለ ሁኔታው ሲናገሩ ተጠርጣሪው በቁጥጥር ስር ያዋለው ትናንትናውኑ ማምሻው ላይ መሆኑን ከመጥቀስ ባለፈ የግለሰቡን ማንነትም ሆነ ለጥርጥር የዳረገው ምን እንደሆነ አላብራሩም። ሚኒስትሩ አላ በቁጥጥር ስር ያዋለው ተጠርጣሪ በቱርክ የይፈለጋል መዝገብ ውስጥም እንደሌለበት ተናግረዋል። የጀርመን ውጭ ጉዳይ ሚኒስትር ፍራንክ ዎልተር ስታይንማየር በርሊን ውስጥ ለጋዜጠኞች በሰጡት ቃል ከሟቾች መካከል ቢያንስ 8ቱ ከቆሰሉት ደግሞ 9ኙ ጀርመኖች ናቸው ብለዋል። ከጥቃቱ በኋላ ቶሎ ብለው ወደ ኢስታንቡል የሄዱት የጀርመኑ የአገር ውስጥ ሚኒስትር ቶማስ ደ ማይዛየር በበኩላቸው በተለይ ጀርመኖችን ኢላማ ያደረገ ጥቃት ስለመኖሩ ግልጽ ነገር የለም ብለዋል። እናም ወደ ቱርክ ለመሄድ የሚያስፈራ አንዳች ነገር እንደሌለ ነው የተናገሩት። የቱርክ ባለስልጣናት ዛሬ ባካሄዱት አሰሳ ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን አያሌ አባላት በቁጥጥር ስር እያዋሉ ሲሆን ከእነዚህም ውስጥ 3 ሩሲያውያን ይገኙባቸዋል።
በመጨረሻም በምስራቅ አፍጋኒስታን ባለስልጣናት መግለጫ መሰረት የፓኪስታን ቆንስላ በሚገኝበት ጃላላባድ ውስጥ የተካሄደ የጠመንጃና የቦምብ ጥቃት 3 ሲቪሎችን ጨምሮ 7 የደህንነት አባሎችን ሕይወት ለመጥፋት ምክንያት ሆኗል። ለግድያው ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን አባላት ኃላፊነት መውሰዳቸውን ገልጠዋል። የአፍጋኒስታን ፖሊሶችና የአይን ምስክሮች እንደገለጡት ከሆነ በከባድ ተኩስና ፍንዳታ የጀመረውና የፓኪስታኑ ቆንስላ መስሪያ ቤት አጠገብ የተካሄደው ጥቃት፣ በአቅራቢያው ደግሞ ሆስፒታሎችና በርካታ ትምህርት ቤቶች እንደነበሩም ተመልክቷል።
አድማጮች፣ ዜናው አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። ቀዳሚው ድም እንዳስተዋወቅ ነው የዕለቱ አብይ ርዕስ ነው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትናንት ማታ ስለ ሀገሪቱ ሁኔታ የሚገመግመውን 7ኛውንና የሥልጣናቸው የመጨረሻ ዓመት የሆነውን ንግግራቸውን አሰምተዋል። ፕሬዚዳንቱ በሕግ መምሪያና በሕግ መወሰኛው ምክር ቤት አባላት ፊት ቀርበው ባደረጉት ንግግር ስለ መጪው ዓመት ብቻ ሳይሆን ስለ ቀጣዮቹ 5 ዓመታትና ከዚያም ርቀው እንዲመለከቱ አስገንዝበዋል። የአሜሪካ ድምጿ ካሮሊን ፕሩሱቲ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች።
ፕሬዚደንት ኦባማ ስለ ሀገሪቱ ሁኔታ ባደረጉት የመጨረሻው ንግግራቸው ተስፋ አንጸባርቀዋል። ሀገሪቱ ካለምንም ብዥታ በእውነታ ላይ የተመሰረተ አመለካከት ያላት፣ ደግነትና ለጋስነት የማይለያት፣ በአሁኑ ወቅት ደግሞ የአሸባሪነት ስጋት ያለባት ሀገር እንደሆነች ገልጸዋል።
በአሜሪካ ላይ ስትነሱ እኛም እንመጣባችኋለን።
አሸባሪዎቹ በፓሪስና በካሊፎርኒያ ጥቃት ያደረሱ ቢሆንም አገር በቀልና የውጭ ሀገራት አሸባሪዎች አደገኛነት እንዳለ ሆኖ የሀገራችንን ሕልውና አደጋ ላይ የመጣል ብቃት የላቸውም ብለዋል ፕሬዚደንት ኦባማ። ያም ሆኖ ግን የሪፑብሊካውያን የበላይነት የሰፈነበት ምክር ቤት እርምጃ እንዲወስድ ጥሪ አቅርበዋል።
ይህ ምክር ቤት ይህን ጦርነት ስለማሸነፍ ጉዳይ አክብዶ የሚያይ ከሆነ ለወታደሮቻችንና ለመላው ዓለም መልእክት የማስተላለፍ ፍላጎት ካለው እስላማዊ መንግሥት ነኝ በሚለው ጽንፈኛ ቡድን ላይ ወታደራዊ ኃይል ለመጠቀም መፍቀድ ይኖርበታል። በጉዳዩ ላይ ድምፅ መስጠት ይገባዋል።
ፕሬዚደንት ኦባማ የዩናይትድ ስቴትስ ምክር ቤት በኪዩባ ላይ የጣለውን ማዕቀብ እንዲያነሳም ጠይቀዋል። ፓሲፊክን በሚመለከት ደግሞ ምክር ቤቱ የትራንስ ፓሲፊክ አጋርነት የንግድ ስምምነት እንዲያጸድቅ ጥያቄ አቅርበዋል። ፕሬዚደንት ኦባማ ስለ አሜሪካ ሁኔታ የሚገመግመው ንግግራቸውን ከማሰማታቸው በፊት በሁለት የአካባቢ ጥበቃ ጀልባዎች ላይ የነበሩ 10 አሜሪካውያን መርከበኞች በኢራን ታስረዋል። በኢራን ጉዳይ ጥርጣሬ የሚያንጸባርቀውን ምክር ቤት ከኢራን ጋር የተደረገውን የኒውክሌር ስምምነት ለማሳመን በወተወቱበት ወቅት እንኳን ስለ ታሰሩት መርከበኞች አላነሱም።
As we speak, Iran has rolled back its nuclear program.
ኢራን በአሁኑ ወቅት የኑክሌር ፕሮግራሟን ጋብ አድርጋለች፣ የዩራኒየም ክምችቷንም አርቃለች። ዓለም በዚህ መልክ ሌላ ጦርነትን አስወግዷል።
የደቡብ ካሮላይና ክፍለ ግዛት አስተዳዳሪ ኒኪ ሃሊ በበኩላቸው ለፕሬዝደንት ኦባማ ንግግር የሪፑብሊካውያን ምላሽ ላይ የተመሰረተ ንግግር አድርገዋል። የዋይት ሀውስ ቤተ መንግስት በተለየ አስተዳደር ላይ ሲሆን ያላቸውን ራዕይ አንጸባርቀዋል።
We would make international agreements that were celebrated in Israel.
እኛ የምናደርገው ዓለም አቀፍ ስምምነት በተቃራኒው ሳይሆን እስራኤል የምትደሰትበት ኢራን ግን የምትቃወመው ይሆናል ነበር ያሉት። የህዝብን ድምጽ በመከታተል ተግባር ላይ የተሰማሩት ሪፑብሊካዊ ማት ጋመን ፕሬዚደንት ኦባማ ስላቀረቧቸው ጥያቄዎች አቋማቸውን ገልጸዋል።
I don't think he expects serious action on any of those items coming out of this Congress in particular. He wants to be seen that he cares.
ካቀረቧቸው ጥያቄዎች አንዳቸውም ቢሆኑ በተለይም በዚህ ምክር ቤት ከባድ እርምጃ ይወሰዳል ብለው የሚጠብቁ አይመስለኝም። ስላነሷቸው ነጥቦች እንደሚቆረቆሩ ለህዝቡ ለማሳየት ይመስለኛል። ለወደፊት በሚታወሱበት ታሪክም ይመዘገባል።
ፕሬዚደንት ኦባማ ትላንት ማታ ባደረጉት ሀገሪቱ ስለምትገኝበት ሁኔታ የሚገልጽ ንግግር ዩናይትድ ስቴትስ በፖለቲካ አመለካከት መከፋፈል መቀጠሏ እንደሚያሳዝናቸው ገልጸዋል። ሆኖም ሪፑብሊካውያን የሚያሰሙትን አሉታዊ ንግግርንም ነቅፈዋል።
All the talk of America's economic decline is political hot air.
ስለ አሜሪካ ኢኮኖሚ መዳከም የሚነገረው ሁሉ ባዶና የተጋነኑ የፖለቲካ ቃላት ናቸው።
ሪፑብሊካዊው ፕሬዝዳንታዊ ተወዳዳሪ ዶናልድ ትራምፕ የፕሬዝደንት ኦባማ ንግግር ህይወት አልባ የሆነ ደካማ ብለውታል። ሌላው ሪፑብሊካዊ ተወዳዳሪ ቴድ ክሩዝ ደግሞ ስለ ሀገሪቱ ሁኔታ የሚገልጽ ሳይሆን ሁኔታውን የሚያስተባብል ነው ብለዋል። ፕሬዚደንት ኦባማ ባደረጉት ንግግር ለማስተላለፍ የፈለጉት የፖለቲካ መልእክት አሜሪካውያን የሪፑብሊካውያንን ልፈፋ ችላ በማለት የወደፊቱን ትውልድ በሚመለከቱ ጉዳዮች ላይ እንዲያተኩሩ ማሳመን ነው።
የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ማዕከላዊ ኮሚቴ የአዲስ አበባና ፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ሙሉ በሙሉ እንዲቆም ወሰነ። ክልሉን ከአዲስ አበባ ከተማ ጋር ያገናኛል የሚባለው ልዩ ጥቅምም በአጭር ጊዜ ምላሽ ያገኛል ብሏል መግለጫው። ይህንኑ የአዲስ አበባ ከተማ ስራ እቅድ ወይም ማስተር ፕላን በመቃወም በኦሮሚያ ከተሞች ከህዳር ወር አጋማሽ አንስቶ ተቃውሞ ሲካሄድ መቆየቱ ይታወቃል። በአንዳንድ ከፍተኛ ደረጃ ትምህርት ተቋማት ተቃውሞ አሁንም የቀጠለ ሲሆን የኢትዮጵያ መንግስት ወታደሮች ቢያንስ 140 የሚደርሱ ተቃዋሚዎችን ገድለዋል የሚለው ባለፈው ሳምንት ዓለም አቀፉ የሰብአዊ መብት ድርጅት ሁማን ራይትስ ዋች ባወጣው ዘገባ የተመለከተ ነው። በኦህዴድ መግለጫ መልስ የሰጡት የኦሮሞ ፌዴራላዊ ኮንግረስ መሪ ግን ውሳኔያቸው የህዝቡን ጥያቄዎች የሚመልሱ አይደለም ይላል። መለስካቸው አምሃ ዝርዝሩን አድርሶናል።
ዛሬ ጠዋት በኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደተዘገበው ለጋራ ልማት የታሰበው የአዲስ አበባና ፊንፊኔ ዙሪያ ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ሙሉ ለሙሉ እንዲቆም የኦህዴድ ማዕከላዊ ኮሚቴ ውሳኔ ማስተላለፉን ይፋ አድርጓል። ዘገባው አክሎ እንደገለጸው ማዕከላዊ ኮሚቴው ለሶስት ቀናት በአዳማ ከተማ ሲያካሄድ በቆየው አስቸኳይ ስብሰባ ነው ይህንን ውሳኔ ያስተላለፈው። በዜና ዘገባው ላይ እንደተመለከተው የኦህዴድ ማዕከላዊ ኮሚቴ በዚህ አስቸኳይ ስብሰባ ላይ የወሰናቸው ሌሎች ሁለት ዋና ዋና ጉዳዮችም ይገኛሉ። እነዚህም የኦሮሚያ ክልል ከአዲስ አበባ ማግኘት ባለበት ጥቅም ዙሪያ በሕገ መንግሥቱ በተቀመጠው አቅጣጫ በአጭር ጊዜ ምላሽ እንደሚሰጠው ማስታወቁና የክልሉ ከተሞችን ልማት ለማፋጠን በጨፌ ኦሮሚያ በጸደቀው የከተሞች ልማት አዋጅ አንዳንድ አንቀጾች ዙሪያም ሕዝቡ ያነሳቸውን የግልጽነት ጥያቄዎች ለመመለስ የክልሉ መንግሥት አዋጁ እንደገና በጨፌ እንዲደረግ መወሰኑ ተመልክቷል። የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ኦህዴድ ያስተላለፋቸውን ውሳኔዎችን በተመለከተ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን አስተያየታቸውን ጠይቀን ነበረ። በእርሳቸው አመለካከትና አባባል ውሳኔው አስቂኝ ነው፣ የተቀናጀው የልማት እቅድም ተሰርዟል አይልም ነው የሚሉት።
እንዲቆም ነው እንጂ ከዛሬ ጀምሮ ተሰርዟል የሚል ነገር የለውም። አንድ እሱ ነው። የኦሮሚያ ጥቅም ደግሞ የሚባለው 22 ዓመታት እኮ ነው የቆየው። 22 ዓመታት ከቆየ በኋላ ዛሬ ሲታነቁ ቅንጅት 97 ሲያንቃቸው ወደ አዳማ ያባረሩትን ዋና የኦሮሚያ ዋና ከተማ የሚባለው ወደ አዲስ አበባ ወደ ፊንፊኔ ተመለሱ እንዳሉ አሁንም ሲጨነቁ ከ22 ዓመት በኋላ ይህንን አነሳን ነው። የዚያን ጊዜም ትዝ ይለኛል በዚህ አዲስ አበባ ከተማ ዋና ከተማ የኦሮሚያ ቢሮ ይውጣ በተባለበት ጊዜ የመጫና ቱለማ ኦሮሞዎች ታስሮ ተደብድቦ ብዙ ነገር ችግር ደርሶባቸው ነበር። ለነሱ ካሳ ምንም አይነት ነገር ሳይከፈል መልሰንላቸዋል የኦሮሞ ሕዝብ ደስ ይበል ብሎ። በዛ ምክንያት የተደበደቡ ሰዎች፣ የታሰሩ ሰዎች፣ የተፈለጡ ሰዎች አውቃለሁ በስም ማለት ነው። ምንም ነገር ሳይደረጉ እንደዛ እንዳል ሁሉ ዛሬ 140 ሰው ተገሎ ብዙ ሺዎች ቆስሎ በብዙ ሺዎች የሚቆጠሩ ከታሰሩ በኋላ የኦሮሞ ህዝብን ይህን ልናደርግልን ስለሆነ ከኔ ጋር ተባብራችሁ ተቃዋሚዎችን አሳዱልን የሚል አይነት ጥሪ ነው። እንዲሁም ቤንዚን መጨመር ነው የሚሆነው ማለት ነው። በህዝቡ ትግል ላይ
በኦሮሚያ ክልል የሚገኙ ከተሞችን በአፋጣኝ ለማልማት የታወጀውን አዋጅ በተመለከተም ዶክተር መረራ ከህዝቡ ጥያቄ ጋር አይሄድም ባይ ናቸው።
ድሮም ህዝቡ ሳያማክሩ ነው ያደረጉት። ገና ነው ተጠንቶ የሚሻሻለው። ሁለት ወር ህዝብ እንደዚህ እየታመሰ ከመንግስት ጋርም እንደዚህ ችግር ውስጥ እየገባ ያንን ተሰብስቦ ምንም ለማድረግ ያልቻለ ትዝ ይለኛል የፓርላማ አፈ ጉባኤ ወርቅ እንኳን ቢያዘንብ ስራ ላይ አይውልም ሲል የቆየ ሰው የዚያን ጊዜ ፓርላማውን ሰብስቦ የኦሮሞ ህዝብ እየተቃወመ ነው ምን ይሆናል ብሎ ሳይነጋገርበት ለምሳሌ ገና ፓርላማው ተሰብስቦ የማሻሻያ እንትኑ ያያል ነው።
እሱም ገና ነው። ዛሬ ግን ህዝብ እየታሰረ ነው፣ እየሞተ ነው፣ እየተሰደደ ነው። ምን እያደረገ ነው?
እንደገና ደግሞ እንዲቆም እናደርጋለን እናሻሽላለን ሲሉ
ስለማፈናቀል እኮ አላወሩ። ይሄ አዲስ አበባ ማስተር ፕላን እኮ የኦሮሞ ህዝብ እየጠላው አርሶ አደሩ ስለሚያፈናቅል እንጂ ማስተር ፕላኑን ብቻ አይደለም።
ከኦህዴድ የወጣው የአቋም መግለጫ በመጨረሻ እንዳስገነዘበው የህዝቡን ትክክለኛ ጥያቄዎች ለግል የፖለቲካ ፍጆታ ለማዋል የሚንቀሳቀሱ ኃይሎች በህዝቡ ዘንድ ተቀባይነት የላቸውም ይላል። በዚህ ተግባር የተሰለፉ አካላት ከድርጊታቸው እንዲቆጠቡ ለማድረግም ህብረተሰቡ በማጋለጥና ለህግ እንዲቀርቡ በማድረግ እስካሁን ያከናወነውን ተግባር አጠናክሮ እንዲቀጥል ጥሪ ያደርጋል። ዶክተር መረራ በበኩላቸው ደግሞ ኦህዴድ ስልጣን መልቀቅ ያለበት ድርጅት ነው ይላሉ።
እኔ እንደ ፖለቲካ ፓርቲ መሪ ሳይሆን እንደ ፖለቲካል ሳይንስ አስተማሪ ለማለት የሚፈልገው ኦፒዶ ወይም ኦህዴድ የሚባለው የኦሮሞ ህዝብ ማስተዳደር ስላልቻለ እኔ ስልጣን መልቀቅ አለበት ነው። በግልጽ ቋንቋ ከዚህ በኋላ ከኦሮሞ ህዝብ ጋር የተዳማ ድርጅት ነው። ይሄ ድርጅት ተቃዋሚዎች እንዲያደረጉኝ እንዲበሉ ምን አሉ? ተቃዋሚዎቹማ እንዲህ አይነት ይህን አክል ድጋፍ ካላቸው እኮ በፖለቲካ የከሰሩ እንዴት ይለናል? እኛን እኮ ህዝብ ድጋፍ ያለ ነው ማለት እኮ።
የኦህዴድ መግለጫ የሚደመድመው ለህዝብ ለድርጅቱ አባላት እንዲሁም ለኢህአዴግ አባላትና አጋር ድርጅቶች የህዳሴውን ጉዞ ለማሳካት ተሳትፏቸውን አጠናክረው እንዲቀጥሉ ጥሪ በማቅረብ ነው። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በተያያዥ የቀረበ ሌላ ዘገባ አለ። ከአምቦ ከተማ ባለፈው ሐምሌ ወር ታስሮ በአዲስ አበባ እስር ቤት ሳለ ታሞ ሆስፒታል ሕይወቱ ያለፈው ተማሪ ቀብር ዛሬ በአምቦ ከተማ ተፈጽሟል። የጸጥታ ኃይሎች ቀብሩን ለማስተጓጎል ድብደባና እስር ፈጽመዋል ሲሉ አንድ የከተማዋ ነዋሪ ተናግረዋል። በኦሮሚያ ክልል የተለያዩ አካባቢዎች ዛሬም የተቃውሞ እንቅስቃሴዎች እንደቀጠሉ መሆናቸውን ከተለያዩ ከተሞች የተገኙ መረጃዎች ይጠቁማሉ። ቆንጅታዬ ታቀርባለች።
ስለ አምቦ ሁናቴ በስልክ ያነጋገርናቸው ነዋሪ አቶ ጉቱ በተማሪ አብደታ ኦላንሳ ቀብር ላይ ደረሰ ያሉትን እንደሚከተለው ነው የሚገልጹት። ትናንትና አስከሬኑን ለመቅበር ነዋሪው እንደወጣ የጸጥታ ኃይሎች ተኩሰው አንድ ወጣት ገለዋል ብለዋል። አንድ አስከሬን ደግሞ በአምቦ ዩኒቨርሲቲ አዋሮ ግቢ አካባቢ እንደተገኘም ይናገራሉ አቶ ጉቱ።
አምቦ ከተማ 02 ቀበሌ ነዋሪ ነኝ። ከትላንትና ጀምሬ ላስቀምጥልሽ። ከትላንትና የሆነ ወጣት ከዚህ በፊት ሞቶ የነበረ ሬሳው ስክሬኑ እዛ አዋሮ ዩኒቨርሲቲ አካባቢ ዝም ብሎ በሜዳ ተደብቆ የነበረ ተገኝቶ ነበር። መታወቂያ ምናምን እንኳን አልተገኘበትም። ከዛ የተነሳ የህዝቡ አዘኔታና ኡታ ሬሳውን ይዘው ሄዱ። የት እንዳደረጉትን እንኳን አናውቅም። ዛሬ ደግሞ ማነው ትላንትናው ራሱ ማታ አካባቢ አዲስ አበባ ሕክምና ሲታከም የነበረ ልጅ አንድ ወጣት ነበረ። እዚያ አምቦ አካባቢ ተይዞ የነበረ ሞቶ ሬሳው ስክሬኑ ወደ 10 ሰዓት አካባቢ ገደማ ነበር አምቦ የገባ። የአምቦ ሲገባ የአምቦ ህዝብና አካባቢ በኡኡታ ነው የወጣ፣ በእንባ ነው የወጣ። አዘኔታና ለቅሶ ሌላ ነበር። ከአዘኔታና ለቅሶ የተነሳና ከህዝብ ኡኡታ የተነሳ ብዙ እርምጃ ነበር ሲወሰድበት የነበረ ህዝቡ ላይ ማለት ነው። አልፎ አልፎ ወጣቶች ላይ መሳሪያም ወደ ላይ በማተኮስና አልፎ አልፎ ደግሞ ወደ ሰውም በማተኮስ አንድ ሰው ህይወቱ አልፎ ነበር።
ይሄ ተማሪ ቀብሩ ተፈጽመዋል።
ስለዚህ ትናንትና አዎ፣ ዛሬ ቀብሩ ሲፈጸም ነበር። ብዙ ርብሻ እንዳይቀብሩት ብዙ እንትን ተደርጎ ነበር። በቃ ህዝቡ ሄዶ በብዛት እንዳይቀብሩ ህዝቡን እየከለከሉ ነበር ወታደሮቹ። ከዛ ህዝቡ ደግሞ ለምን አንቀብርም የማለት አዝማሚያ ነበር። ቀጥ ብሎ ተሰባስቦ ሲሄድ ወጣቶቹን እያያዙ ዝም ብሎ ወደ መኪና እየከተቱ ማሰር ጀመሩት። ስንት ሰው ነው ታፍሶ የምታሰረው? ግርግር ነበር። ህዝቡ በፍርሃት ተረበሸ። ያው ስክሬኑን በትክክል ማቅበር አልተቻለም ቻለም። ከዛ አንድ ወጣት እዚያው ስክሬኑን ለማቅበር ያው ቀብር ላይ እየሄደ ያለ ህይወቱም አልፈዋል። አሁን ተመቶ ህይወቱ አልፈዋል። አራት ሰው ደግሞ በዛው ችሏል። ሆስፒታል ይገኛሉ በአሁኑ ሰዓት።
ከተማዋ ውጥረት ውስጥ ነች። በተለይ ወጣቶች በብዛት ይታፈሳሉ ብለዋል እኚሁ የአምቦ ነዋሪ አቶ ጉቱ። የአምቦ ወረዳ አስተዳዳሪ አቶ አሰፋ ሂርኮ ግን አምቦ ውስጥ ተገደሉ ስለተባሉት ሰዎች ይሄ ነገር ሐሰት ነው ብለው ያስተባብላሉ። ጃለኔ ገመዳ አነጋግራቸው ነበር።
እኔ ያው ገሩ ወደ ፈኖ ጅሩ መጋለምቦት ነምዱ እንጅሩ እንፍኔረት ነምዱ በመዱ ጅራኒ መጋለከነ
ባለው መረጃ አምቦ ውስጥ የተገደለ ሰው የለም። አዲስ አበባ ከተማ ታሞ የሞተ ሰው አስከሬኑ አምቦ ገብቶ ተቀብሯል። ለበለጠ መረጃ የአምቦ ከተማ ከንቲባን አነጋግሪ።
ከንቲባ ዱጋሳ ኦሉማን በእጅ ስልካቸው ላይ በተደጋጋሚ ደውላ ጃለኔ አላነሱላትም። የሆነ ሆኖ አዲስ አበባ ጳውሎስ ሆስፒታል አርፎ ዛሬ ተቀበረ ስለተባለው ወጣት ስለ አብደታ ኦላንሳ ጉዳይ ሆስፒታሉ መዝገቡን ተመልክተን ነገ ማብራሪያ እንሰጣለን ሲል ለጃለኔ ቀጠሮ ሰጥቷታል። ከድሬዳዋ ዩኒቨርሲቲ ባልደረባችን ሶራ ሀለኬ የኦሮምኛ ክፍል ባልደረባችን ሶራ ሀለኬ ባገኘው መረጃ ደግሞ ፌዴራል ፖሊስ የተማሪዎች መኝታ ቤት እየገባ ጭካኔ የተመላበት ድብደባ አካሂዷል፣ ብዙ ተማሪዎችን አስረው ወስደዋል ብለውታል። ስሜን አትግለጡ ያለው ተማሪ
ሟች ወጣት ሳሙኤል ከተማ የአንደኛና የሁለተኛ ደረጃ ትምህርቱን በተወለደበት
ተማሪዎቹ ያሉትን ይቅርታ፣ የተማሪው ድምጽ አይደለም እዚህ ጋር የተሰማው። ተማሪዎቹ ያሉትን ለማጣራት ወደ ከተማዋ ባለስልጣናት በተደጋጋሚ ደውሎ እንዳልተሳካለት ሶራ በዘገባው አመልክቷል። በምዕራብ አርሲ ሻሸመኔ ከተማ የሚገኘው መሰናዶ ትምህርት ቤት ተማሪዎች የመብት ጥያቄ በማንሳታቸው ምክንያት የታሰሩ ተማሪዎች ይፈቱ፣ ግድያውም ይቁም በማለት ትናንትናና ዛሬ ሰልፍ ወጥተዋል ሲሉ ስማችንን እንዳትገልጹብን ያሉ ተማሪዎች ለቱጁቤ ኩሳ ገልጸውላታል። የመንግስት ኃይሎች በተኑት፣ የተወሰኑ ተማሪዎችም ተደበደቡ፣ የታሰሩም አሉ ያለው ተማሪ እኔም ራሴ ከተደበደቡት መካከል አንዱ ነኝ ብሏል።
ከሌስ መነበኖ ተቆጳይና መጋላ ሻሸመኔ ከሰቲ ዲርመና በረቶታ ዩኒቨርሲቲ
የሀሮማያና የጅማ ተማሪዎች እንዲሁም በአምቦ ተማሪዎች መገደላቸውን በመቃወም ድርጊቱ ይቁም፣ ትግላችን ይቀጥላል ብለን ድምጻችንን ስናሰማ ነበር።
የሻሸመኔ ከተማ የአስተዳደርና ደህንነት ኃላፊ አቶ ስንታየው ጥላሁን ግን ሐሰት ነው ይላሉ።
ሪለ ነጋነኒ ባየሌ እንጅሩ ሪለ ነጋሌ የመሜስ ገዲባያኔ
ሰልፍ የወጣ የለም። ሰልፍ ማካሄድ ደግሞ ተፈቅዷል፣ ግን የወጣም የለም፣ የታሰረም የለም። ተማሪዎች እየተማሩ ናቸው። መማር የፈለገ ይማራል፣ የማይፈልግ ግን አናስገድድም፣ መብቱ ነው።
አቶ ስንታየው አንዳንድ ጥያቄ ያነሳ ሊኖር ይችላል ብለዋት ነበርና ቱጁቤ ቀጠል አድርጋ ምን ጥያቄ ይሆን ብትላቸው ማለት የጠየቁት እኮ ነገር የለም፣ ቢሮአችን የደረሰው መረጃ የለም፣ ከተማው ሰላም ነው እንዳሏት ጠቅሳ ዘግባለች። ቀደም ሲል ከድሬዳዋ ዩኒቨርሲቲ ተማሪ ያገኘነውን አሁን እናሰማ።
ያየው ትናንት ጀምሮ ወታደሮች 11 ላይ ነው ገቡት። ካፌ ተማሪዎች ገብቶ የሆነ በቃ በእንትን አነስቶ ማለት ነው። ከዛ እነሱ ለመበድበድ በቃ እነሱ ለመደብደብ ነው መጡት እና አንድ ሁለት ሰዓት በኋላ ማድረስ አደሱ ፖሊሶቹ ማለት ነው። ከዛ በኋላ ደግሞ ፕሪንስ የሚባል ብሎክ አለ። ሁለተኛ አመት እና አንደኛ አመት የመማሩት አሉ። እነሱ ገብቶ ሶስት ሰዓት በኋላ በቃ ድብድቡና ሌሎች ሶስት መቶ በላይ የሚሆኑት በቃ እስር ቤት አስገቡ፣ ድብድቦ ማለት ነው። እና ሌሎች ደግሞ ሶስት ተማሪዎች የሚሆኑ አንድ ዶርም ውስጥ አስገቡ፣ በቃ ሴፋው ማለት ነው። ስማቸው አላውቅም እስካሁን። እኔ ውጪ ነው የሚቆዩ፣ ፈርቻለሁ በጣም ለራሴ የራሴ ስደብደብ በቃ አንተ ማን ነው የት ነህ ምናምን ብለው ነው የምደበደቡት። እና ኦሮሚያ ክልል ምናምን ተጠራ በቃ በድብድብ በቃ ትሞታለህ፣ ወይስ ካለፍክ ደግሞ እስር ቤት ትገባለህ። ስለዚህ ይህንን ፈርቶ የቀረውት በቃ ወጡ። ኦኬ የታሰሩ ተማሪዎች በቃ የሆነ ብሪጅ የሚባል ሰፈር አለ እዛ፣ የሆነ ፖሊስ ጣቢያ የሚባል እዛ ነው አሉት። በቃ ሰው እነሱን ለመጠየቅ የሚሄድ ተማሪዎች ማለት ነው። እና እናንተ ሂዱ ምናምን ማታ ፈለጋችሁ ምናምን ብሎ በቃ አፈራረሩኝና በቃ ተመልሰን ገባን። እኛ ራሱ መብላት አልቻሉም። በቃ እጃቸው ምናምን ተሰብሮ እጃቸውም አተው ሌላ ነው የታሰሩ ተማሪዎች እኮ አንደኛ ነው ተማሪና ሁለተኛ ነው ተማሪ ናቸው። እና እነሱ በቃ በጣም ተደብድበዋል። በቃ እጃቸው ምንም መብላት አልቻሉም ተሰብሮ ማለት ነው ሁላቸው ምንም አልደሉም አሉኝ። በቃ ምሳ ዛሬ ሶስት አራት መኪና ገብቶ ፖሊሶች ወታደሮች ብቻ ፌደራል ብቻ አወርዶ ነው የተመለሱት። ያ የታሰሩት ደግሞ ለሊት ሌላ ባር ስላለ በዛ ባር ደግሞ አስር በላይ የሚሆኑ መኪና ማለት ነው ሰው
ከድሬዳዋ ከተማ ባለስልጣናት ተማሪው ስላለው ምላሽ ለማግኘት አልተቻለም።
አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ የሚተላለፈውን የዕለተ ረቡዕ ፕሮግራማችንን ነው። ወደ ጀርመን ይወስደናል ተከታዩ የመጽሔት ትንታኔ። ጀርመን በአዲሱ የአውሮፓውያኑ ዓመት ዋዜማ በኮሎኝና ሌሎች ከተሞች በመቶዎች የሚቆጠሩ ሴቶች ላይ ከደረሰው ጥቃት ጋር በተያያዘ ባዕዳን ዜጎችን ከሀገር ለማባረር ያስችላል ያለችውን ጥብቅ ሕግ አስተዋውቃለች። ፖሊስ ጥቃቱ የተፈጸመው በወጣት የስደተኛ ቡድኖች ይመስላል ነው ያለው። እስካሁን 19 ተጠርጣሪዎች ተይዘው በቁጥጥር ስር የዋሉ ሲሆን ሁሉም በፈልሰው ከሌሎች ሀገሮች የመጡ ናቸው ነው ያለው። በሴቶች ላይ የተፈጸመው የተባለውን ጥቃት ተከትሎም ኮሎኝ ውስጥ በርካታ የብቀላ ጥቃቶች መካሄዳቸውን ገልጾ ባልደረባችን ሄንሪ ሪጅዌል ከለንደን ያደረሰን ዘገባ አለ። ሰለሞን ክፍሌ ያቀርበዋል።
የቀኝ ክንፍ ፓርቲ ደጋፊዎችና በእግር ኳስ ጨዋታ ወቅት ረብሻ በመፍጠር የሚታወቁ ዱርዬዎች ናቸው ትላንት ጠዋት በምስራቃዊቷ ከተማ በላይፕዚግ የንግድ መደብሮችን መስታወቶች ሲሰባብሩና በመኪኖች ላይ ጉዳት ሲያደርሱ የታዩት። በላይፕዚግ ከተማ ይህ የብቀላ ጥቃት የተካሄደው 2000 የሚሆኑ የጸረ ሙስሊም እንቅስቃሴ ደጋፊዎች በአቅራቢያው የተቃውሞ ሰልፍ እያካሄዱ ባሉበት ተመሳሳይ ሰዓት ነው። ሰልፈኞቹ ይዘዋቸው ከወጡ ሰሌዳዎችና መፈክሮች መካከል ነጻነት ለጀርመን የሚል ይገኝበታል። ኦላፍ ስፐርመር ከሰልፈኞቹ አንዱ ነው።
Also speziell die Sache was uns in den letzten Wochen und Monaten besonders aufregt ist
ባለፉት ቅርብ ወራት ሀገሪቱ ውስጥ ክፉኛ ያበሳጫቸው ጉዳይ ባዕዳን ዜጎችን በተመለከተ ያለው ሁኔታና መንግስት ለችግሩ እየሰጠ ያለው ምላሽ ነው። በዚህ ጉዳይ ደስተኛ ያልሆንኩት እኔ ብቻ ሳልሆን ብዙዎች ናቸው። ፍጻሜው እንደማያምርም የብዙ ጀርመናውያን ስሜት ነው ነው ያለው ኦላፍ ስፐርመር በቋንቋው። የጀርመን የፍትህ ሚኒስትር ሄኮ ማስ በበኩላቸው የወሲብ ጥቃትን ጨምሮ ምንም አይነት ወንጀል መፈጸሙ በተረጋገጠበት ማንኛውም ሰው ላይ ጥብቅ ከሀገር የሚያስወጡ ሕጎችን አስተዋውቀዋል። በአውሮፓውያኑ የዘመን መለወጫ ዋዜማ ፖሊስ ከመዘገባቸው 500 በላይ የወንጀል ክሶች ግማሽ ያህሉ ወሲባዊ ጥቃቶች መፈጸማቸውን የሚገልጹ ናቸው። አንድሪያ ማሞን በለንደን ዩኒቨርሲቲ ሮያል ሃሎዌይ በተለይ በአውሮፓው የቀኝ አዝማሚዎች እንቅስቃሴን የሚከታተሉ ባለሙያ ናቸው። የጸረ ፍልሰተኛ ቡድኖች ጥቃቱን ለፖለቲካ እየተጠቀሙበት ነው ይላሉ። በኮሎኝ በተከታታይ በደረሱ የበቀል ጥቃቶች 6 የፓኪስታን፣ 2 የሶሪያና 3 ወንዶች ከጊኒ ጉዳት ደርሶባቸዋል። ቻንስለሯ አንግላ ሜርክል በትላንቱ ንግግራቸው ከአንድ ሚሊዮን በላይ ስደተኞችን ለመቀበል የደረሱበትን ውሳኔ ተከላክለዋል። ቻንስለር አንግላ ሜርክል ያሉት በኮሎኝ ያ አስደንጋጭ ሁኔታ ከተፈጸመ በኋላ ውህደቱ እንዲሠራ ማኅበረሰቦች ግልጽ መሆን እንዳለባቸው ጀርመናውያን ይረዳሉ። በዚያው አንጻር ስደተኞቹም ደግሞ የመጡበትን ሀገር ሕጎች ለማክበር እሴቶቻቸውንም ለመረዳት ፍላጎት ሊኖራቸው ይገባል ነው። የኮሎኝ ፖሊስ በአዲሱ የአውሮፓውያኑ ዓመት የዘመን መለወጫ ዋዜማ በሴቶች ላይ የተፈጸመውን ጥቃት የሚመረምር 100 ሰዎች ያሉበት ጠንካራ ቡድን አቋቁሟል። ወንጀሉ እስከ ተፈጸመበት ምሽት ድረስም በማኅበረሰብ መገናኛ ብዙሃን የተካሄዱ የመልእክት ልውውጦችን እየተመለከተ ነው ተብሏል።
አድማጮቻችን የምትከታተሉት በ22 በ19 በ25 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚቀርበውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን እዚህ ግድም በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን።
ጤና ይስጥልኝ። የኢትዮጵያ ቀይ መስቀል አንድ ደረገጽ ላይ አንብቤ ያለሁኝና እርዱን እያለ ነው። ሀገር ውስጥ ነው እርዱን ያለው፣ ያው በቴክስት ሜሴጅ ነው። ለኢትዮጵያ ቀይ መስቀል የማሳስበው በውጭ ያለውም ሀገሩን የሚወድ ወገኑን የሚወድ ሊረዳችሁ ይችላል እና የእናንተን ባንክ አካውንት ሊሆን ይችላል የምትረዱበትን ብታሳውቁ፣ በቪኦኤ በኩል ብታሳውቁ፣ ቀይ መስቀል የኢትዮጵያ ቀይ መስቀል ብታሳውቁ አድማሱ የሰፋ እንደሆነ አውቃለሁ እና በዚህ አጋጣሚ አመሰግናለሁኝ። ታሪኩን ከኖርዝ ካሮሊና ይህንን ለቀይ መስቀል ብታስተላልፍልን ደስ ይለናል። ለምን ሀገር ውስጥ ብቻ ነው የዘረጉት እነሱ በሞባይል ነው። ያው ሰው እንደ ፍላጎቱ ቴክስት እያደረገ እንዲረዳቸው፣ በውጭ ያለም እንረዳቸዋለን። አረብ ሀገር የሚሆን አሜሪካ የሚሆን አውሮፓ እንዳለ ይረዳል። የኢትዮጵያ ስም ምስኪን ነው። ስለዚህ ህጻናቶችን ለምታደግ እናቶችን ለምታደግ እንረዳለን። ስለዚህ አካውንት ነንበር የሚሆን ምንም ቢያሳውቁን ቆንጆ ነው። አመሰግናለሁ።
ሀሎ ቪዎች እንደምን አላችሁ? በቅርቡ ከመቀሌ ዩኒቨርሲቲ ታሪክ መምህርና ተመራማሪ ዶክተር አየለ በፍሬ ጋር ያደረጋችሁን ቃለ ምልልስ ተከታትያለሁ። ለመሆኑ ይህ አይነቱ ጥያቄ መቅረብና ማብራሪያ መስጠት አለበት? በሚመለከታቸው የፌዴራልና የክልል መስሪያ ቤት ኃላፊዎች ቃል አቀባይ መሆን አልነበረበትም? የሚመለከታቸውን ባለስልጣናት ካሳገኙ እንኳን የፎርቹን ጋዜጣ አዘጋጅ እነ ታምራት ገብረ ጊዮርጊስ ስትጠይቁ ተገቢ ነበር እላለሁ። ምክንያቱም ከዛሬ 8 ዓመት በፊት በጋዜጣቸው በሰፊ ዘግቦት ስለነበረና የተሟላ መረጃ ይሰጡ ነበረ። ሌላው ዶክተር አየለ የቀደመውን ውል ስምምነት የመረጃ እጥረት አለባቸው ይመስለኛል። ወይም ፈጥረው የነገሩን ይህ ካረፍሬ የሚባለው ድርጅት ያን ሁሉ ሰፊ መሬት የተሰጠው ከሚያመርተው ምርት ለኢትዮጵያ የምግብ ዋስትና እንዲያግዝም ጭምር ነው ብለውናል። በዚህም የገባውን ቃል አላሟላም ብለዋል። እኔ ላለፉት 31 ዓመታት በተለይ የቪኦኤ መደበኛ አድማጭ ይህ መሬት የተሰጠው ካረፍሬም ሆነ ሌላው የሳውዲ ስታር ግሩፕ የሚያመርቱት ምርት ለኢትዮጵያ ገበያ የሀገር ውስጥ ፍጆታ የማቅረብ ግዴታ የለባቸው ተብሎ ወቅቱ ማብራሪያ የሰጡት የመንግስት ባለስልጣን አስረግጠው ነግረውናል። ለራሳቸው ሀገርና ለውጭ ገበያ አምርተው ለማቅረብ ነው በማለት ሌላው ዶክተር አየለ በሶስት ነጥቦች ካረፍሬን ለመኮንን ሞክረዋል። ምን ነው ታዲያ ለዘመናት የተጠበቀውን ተክል ደን መንጥሮ አውላ ሽያጭ ቢዝነስ ውስጥ መግባቱን አልነበሩ ነው። ሌላው አስተያየት የምሰጥበት ይህ የፈረደበት የጋምቤላ ለመሬት ወደፊት ብድር ተሰጥቷቸው የሚያለውን ኢትዮጵያን የተማሩ ወይም ባለሀብቶች ተዘጋጅ ብለው ነግረውናል። ይህ ብዙ የአካባቢ ተወላጆች ያለ ፍላጎት የተፈናቀሉበት ከዓለም ባንክ ድረስ እያወዛገበ ያለው ለአንድ ግራቢኝ ወይም የመሬት ቅርምት የሚቆመው የህዝብ ፍላጎት የሚደመጥበት የመሬት ባለቤትነት ጥያቄ መልስ የሚያገኘው መቼ ነው? አመሰግናለሁ ቪዎች።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮቻችን፣ አሁን ወደ ፕሮግራም ማሳሰቢያ ያለን፣ ወደዛ እናልፋለን። የአዲስ አበባና ፍንፍኔ ዙሪያ ልዩ ዞኖችን ያቀናጀ ማስተር ፕላን የተባለውን አስመልክቶ በኦሮሚያ ከተሞች በተቀሰቀሰ ተቃውሞ እስካሁን አያሌ ሰዎች ሕይወት መጥፋቱ ተዘግቧል። በብዙ መቶች የተገመቱ ተቃዋሚዎችና የፖለቲካ አመራር አባላትም መታሰራቸው ይነገራል። ተቃውሞው አሁን በአንዳንድ የኦሮሚያ ከተሞች ቀጥሏል። ትናንት ይፋ ባደረገ መግለጫ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦፒዲዮ ማስተር ፕላኑ ተሰርዟል ብሏል። ውሳኔው ሰላም ያወርዳል? በወቅታዊ የኦሮሞ ጥያቄ በአጠቃላይ በኢትዮጵያ ፍትህ፣ ሰላም እንዲሰፍን ምን መደረግ አለበት? በዚህ ዙሪያ ጥያቄዎቻችሁን ላኩልን። መልሱን ነገ ሐሙስ በምናቀርበው ውይይት ለመመለስ ወይም ደግሞ እንግዶች መልስ እና አስተያየት እንዲሰጡበት እናደርጋለን። የእናንተን ጥያቄ ግን እስከ ዛሬ ምሽት፣ ነገ ነው የምናቀርበው ፕሮግራሙን፣ ዛሬ ምሽት በ202 205 9942 ላኩልን ወይም horn@voanews.com በሚለው የኢሜል አድራሻ ላኩልን። ስልካችን ስደውሉ የውስጥ መስመር 14ን መጫን አትርሱ።
ክብራትና ክብራን አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ40 ደቂቃ ያመለክታል የስቱዲዮ ሰዓታችን። ታዲያ እዚህ ግድም በሙዚቃ ፋታ እንወስዳለን። ሙዚቃችን ሙሉ መጫወት አልቻለም፣ አዲሱ ተቋረጠ። እንግዲህ የቴክኒክ ነገርም ይሆናል። በኋላ ላይ ሰዓት እንዳገኘን ለማጫወት እንሞክራለን። ታዲያ አሁን ርዕሰ ወሬዎቹን ባጫጭሩ እናሰማ።
ፕሬዚዳንት ባራክ ኦባማ 7ኛውና የመጨረሻውን ስቴት ኦፍ ዘ ዩኒየን ማለት የአገሪቱን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁኔታዎች የሚገልጡ ንግግራቸውን ትናንት ማታ ለአሜሪካ ሕዝብ ማሰማታቸው ይታወቃል። ኢራን ያገተቻቸውን 10 የዩናይትድ ስቴትስ የባህር ኃይል ቀዛፊዎች በዛሬው ቀን መልቀቋን ዩናይትድ ስቴትስ አረጋግጣለች። ፔንታገን ማለት የአሜሪካ መከላከያ ሚኒስቴር እንዳስታወቀው 9 ወንዶችና አንዲት ሴት ያሉባቸው ቀዛፊዎች በኢራን ቁጥጥር ስር በነበሩበት ወቅት የደረሰባቸው ጉዳት ስለመኖሩ የታየ ምልክት የለም። ሆኖም ባህር ኃይሉ ምርመራውን እንደቀጠለ ነው ተብሏል። ደቡባዊ ምዕራብ ፓኪስታን ውስጥ በሚገኝ የፖሊዮ ክትባት መስጫ ማዕከል ላይ ዛሬ ረቡዕ የደረሰ የአጥፍቶ ጠፊ ቦምብ ፍንዳታ ቢያንስ 14 ሰዎች ገድሎ ሌሎች 23 አቁስሏል። የስዊድን አቃቢያን ሕግ ለዊኪሊክስ መስራች ጁሊያን አሳንጅ ቃለ መጠይቅ ለማድረግ የኢኳዶርን ፈቃድ ጠይቀዋል። ጁሊያን አሳንጄ በአሁኑ ወቅት ሎንዶን ውስጥ በሚገኘው የኢኳዶር ኤምባሲ ውስጥ ስለሚገኝ ነው ጥያቄው ወደ ኢኳዶር መንግስት የተላለፈው። ለሰዓቱ ያለን ዜና ዋና ዋና ርዕሶች ማለቴ ነው እዚሁ አበቃ።
ክቡራትና ክቡራን አድማጮች ቀደም ብሎ የሰማችሁት ርዕሰ ወሬዎቹን ነበር። በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፍ ስርጭታችን ይቀጥላል። አሁን ስቴት ኦፍ ዘ ዩኒየን ዓመታዊው ፕሬዚዳንታዊ ንግግር።
የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ደጋግመን እንደገለጥ ነው በትናንት ዕለት ለሁለቱ የአገሪቱ ምክር ቤት አባላትና ለአሜሪካ ሕዝብ ካሰሙት የመጨረሻው ዓመታዊ ፕሬዚዳንታዊ ንግግራቸው ያገኘነውን ስናሰማ ቆይተናል። በዚህ ጉዳይ ላይ ስቴት ኦፍ ዘ ዩኒየን በመባል የሚታወቀውና ይበልጡን አገራቸው ያላት ያሉትን ጠንካራ ይዞታ በመለከቱት በዚህ ዓመታዊ ንግግራቸው ኦባማ የወደፊቱን አቅጣጫም አስምረውበታል። አሉላ ከበደ ዝርዝሩን ይዟል።
የዩናይትድ ስቴትስ ኦፍ አሜሪካ በምድራችን ሀያሏ አገር ናት 4 ነጥብ አሉ ፕሬዚዳንት ኦባማ። በእርሳቸው አመራር እየተዳከመች መጥታለች ለሚለው የተቃዋሚዎቻቸው የሪፐብሊካን ፓርቲ አባላት ትችት መልስ በሰጡበት አስተያየታቸው ኦባማ የሁለት ዙር አስተዳደራቸው የመጨረሻ ዓመት መጀመሪያ በሆነውና ስቴት ኦፍ ዘ ዩኒየን በመባል በሚታወቀው በትላንቱ ዓመታዊ ፕሬዚዳንታዊ ንግግራቸው ለአንድ ሰዓት ያህል የዘለቀ ነበር። በንግግራቸው መነሻም የአሜሪካ ምጣኔ ሀብት ይዞታ አሽቆልቁሏል ብለው የሚያምኑ ካሉ ተረት ተረት ነው የሚያወሩት ሲሉ የጀመሩት ኦባማ ከ14 ሚሊዮን በላይ አዳዲስ የስራ ዕድሎች መፈጠራቸውን፣ የስራ አጡም ቁጥር በግማሽ መቀነሱን ተናግረዋል። ፕሬዚዳንቱ ከዚህ ሌላ በሃይማኖትና በዘር ላይ የተመሰረተ ፖለቲካ የሚያራምዱትንም አውግዘዋል። ኦባማ በምክር ቤት አባላትና በሌሎች የተጋበዙ ዜጎች የተመላውን አዳራሽ በምጣኔ ሀብቱ ረገድ በአስተዳደር ዘመናቸው ባለፉት 7 ዓመታት የተዘገበውን ውጤት የአሜሪካ ምጣኔ ሀብት እያሽቆለቆለ ነው የሚል አስተያየት የሚያስገባ የፈጠራ ወሬ ነው ሲሉ አስረግጠው የተቹትን እንዲህ ብለዋል።
We're in the middle of the longest streak of private sector job creation in history.
የግሉ ዘርፍ በታሪክ ታይቶ የማይታወቅ ትልቅ የሥራ ዕድል እየፈጠረ ባለበት ወቅት ላይ ነው የምንገኘው። ለሁለት ተከታታይ ዓመታት ከ1990ዎቹ ወዲህ እጅግ የገነነ የሥራ ዕድል የተዘገበበት የ14 ሚሊዮን አዳዲስ ሥራዎች የተፈጠሩበት ነው። የሥራ አጡን ቁጥር በግማሽ መቀነስም አስችሎናል።
አገራቸው በኢራቅና በሶሪያ በእስላማዊ ጽንፈኛ ቡድን አይሲል ይዞታ ላይ እየወሰደች ያለችውን እርምጃ፣ ዩናይትድ ስቴትስ መራሹ ዓለም አቀፍ ኃይል በኢራን የኒውክሌር ቅመማ ፕሮግራም ላይ የደረሰውን ስምምነትም በሁነኛ እምርታነታቸው ነው ፕሬዚዳንቱ የጠቀሱት።
As we speak, Iran has rolled back its nuclear program, shipped out its uranium stockpile, and the world
አሁን እዚህ እየተነጋገርን በመንገኝበት ሰዓት ኢራን የኒውክሌር ቅመማ ፕሮግራሟን አጥፋ የዩሬኒየም ክምችቷን በስምምነቱ መሰረት ከሀገር ያወጣች ነው። በዚህም ዓለማችን ሊቀሰቀስ ይችል የነበረ አንድ ጦርነት ማስወገድ ይችላል።
ቀሪው የምክር ቤቱ አባላት ከ80 በላይ ያልበለጡ የሥራ ቀናት ፍጥጫ እና ውጥረት በሰፈነበት ብዙም ትብብር በማይታይበት የሁለቱ ወገኖች ግንኙነት ቀሪውን የፕሬዝዳንት ኦባማ የሥራ ዘመን ያንን ያህል ፍሬያማ የመሆን ዕድል ይነፍገዋል ተብሏል። በዚያ ላይ የቀጣዩ ፕሬዝዳንታዊ ምርጫ ትዕይንቶች የበዙበት ወይም የተዋጠም ጊዜ ነው።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ሌላ የትንታኔ ርዕስ እናልፋለን። አክሰስ ሪል ስቴት በመባል የሚታወቀው ኩባንያ መስራችና የቀድሞ የቦርድ ሊቀመንበር አቶ ኤርሚያስ አመልጋ በቁጥጥር ስር መዋላቸውን የፌዴራል ፖሊስን ጠቅሶ ለሀገር ውስጥ የመገናኛ ብዙሃን አስታውቋል። ሰሞኑን ከፍተኛ የመንግስት ባለስልጣናት ጋር በተካሄደ ውይይት የተሳተፉት ቤት ገዢ አስተያየት ሰጪዎች መንግስት ለመፍትሄውም ሆነ ለህጋዊ እርምጃ መዘግየቱን ተናግረዋል። አቶ ኤርሚያስ በዚህ ፍጥነት በቁጥጥር ስር እንደሚውሉ ግን በባለስልጣናቱ የተነገረ አልነበረም። ወደ አገር የተመለሱት ግን ዋስትና ተሰጥቷቸው እንደነበር ቀደም ሲል ተገልጧል። እስክንድር ፍሬው ነው የዘገበው።
ኢትዮጵያዊው የንግድ ሰው ኤርሚያስ አመልጋ በቁጥጥር ስር መዋላቸው የተገለጸው ወደ አዲስ አበባ ከተመለሱ ከአንድ አመት በኋላ ነው። የዛሬ 3 አመት ከሀገር ሲወጡም አክሰስ ሪል ስቴት ሊገነባ ከተዋዋላቸውና ገንዘብ ከተቀበለባቸው ቤቶች አንዱንም አላስረከቡም። ወቅቱም እርሳቸው ከፍተኛ ባለድርሻ በሆኑበት በዚህ ድርጅት ላይ ወቀሳዎች፣ ስሞታዎችና ክሶች የተጀመሩበት ነበር። እናም ቤት ለማግኘት ወደ 1.4 ቢሊዮን ብር የከፈሉ 2500 ዜጎች አቶ ኤርሚያስን ዋነኛ ተጠያቂ አድርገው ቆይተዋል። እነዚህ ዜጎች ከከፍተኛ የመንግስት ባለስልጣናት ጋር በተገናኙበት የሰሞኑ ስብሰባም ይሄው እውነታ ተንጸባርቋል። ለደረሰባቸው በደል አቶ ኤርሚያስም ሆኑ የሀገሪቱ መንግስት ኃላፊነት ሊወስዱ እንደሚገባ በዚሁ ስብሰባ አስተያየት የሰጡ ቤት ገዢዎች ተናግረዋል። አቶ ኤርሚያስ ውላ ክብረው ቤት ባለማስረከባቸው፣ መንግስት ደግሞ ህግን ባለማስከበሩ። በሀገር ውስጥ የመገናኛ ብዙሃን የተጠቀሰው ፌዴራል ፖሊስ አቶ ኤርሚያስ በቁጥጥር ስር መዋላቸውን ይፋ ያደረገው ይህ ስብሰባ በተካሄደ ማግስት ነው። በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑን ያስታወቀው ከትናንት በስቲያ የተካሄደውን ስብሰባ የመሩት በፓርላማው የመንግስት ተጠሪ ሚኒስትር አቶ አስመላሽ ወልደስላሴ፣ የከተማ ልማትና ቤቶች ሚኒስትር አቶ መኩሪያ ኃይሌና የፍትህ ሚኒስትር አቶ ጌታቸው አምባዬ በየተራ በሰጡት ማብራሪያ አቶ ኤርሚያስ በህግ እንደሚጠየቁ ግልጽ አድርገዋል። ይህ በፍጥነት እንደሚሆን ግን የሰጡት መረጃ አልነበረም። አቶ ኤርሚያስ ያለመታሰር ከለላ እንደተሰጣቸው በአንዳንድ አካላት የሚገለጸው ትክክል እንዳልሆነ የፍትህ ሚኒስትሩ ጌታቸው አምባዬ በዚሁ ስብሰባ ላይ ጠቅሰዋል። የችግሩ አካል እንደሆኑ ሁሉ የመፍትሄውም አካል እንዲሆኑ መፈለጉን፣ ከጊዜ በኋላ ግን እንደሚጠየቁ ነበር ያስረዱት።
ሽፋን ተሰጠው ከለላ ተሰጠው አይከሰስም ምናምን፣ ማን ነው የማይከሰሰው? ከህግ በላይ ማን ነው የሚሆን? ችግሩ እስከሚፈታ ጊዜ ድረስ የመፍትሄው አካል ነው። ችግሩን ከፈታ በኋላ ባጠፋው ጥፋት የህግ የበላይነትን ማረጋገጥ አይቀረኝም። ይግዜ ብታይ
የሚኒስትሩ ማብራሪያ አቶ ኤርሚያስ በዚህ ፍጥነት በቁጥጥር ስር እንደሚውሉ ያመለክታል ነበር። አቶ ኤርሚያስ ወደ ሀገር በተመለሱበት ባለፈው የካቲት መጨረሻ መግለጫ የሰጡ የመንግስት የስራ ኃላፊዎች እንዲያውም ባለሀብቱ ያለመታሰር ዋስትና እንደተሰጣቸው ነበር የጠቆሙት። የቤት ገዢዎችን ችግር ለመፍታት የተቋቋመው የቴክኒክ ኮሚቴ ሰብሳቢና የንግድ ሚኒስትር ዴታ አማካሪ አቶ ኑረዲን መሐመድ በዚያ መግለጫ ያንጸባረቁት ይህንኑ ነበር።
ጠየቀው የዋስትና ጉዳይ በአገሪቱ ፖሊሲና የአገሪቱ ወንጀል ህግ በሚፈቅደው መሰረት በፍትህ ሚኒስቴር በህግ ተረጋግጦ የተሰጠ የዋስትና መብት ነው። ዜጎች በህግ የተቀመጠላቸው ዋስትና መብት ማግኘት የሚችሉት በህግ አግባብ ነው። በዚህ አግባብ መሰረት ለአቶ ኤርሚያስ የፍትህ ሚኒስቴር ህግን፣ ደንብን፣ የሀገሪቱን የህግና የወንጀል ፖሊሶችን አይቶ የዋስትና መብት ወይም ደግሞ ለጊዜው ይህን ጉዳይ እንዲያስጨርሱ እድል የመስጠት ስልጣንን ተጠቅሞ አስመጥቷቸዋል።
በመግለጫው ላይ የተናገሩት አቶ ኤርሚያስም የዋስትናውን ሁኔታ ጠቆም አድርገው ነበር።
ለጊዜው ነው የሸሸሁት። ለምን? የማይሆን አደጋ ፊት የነበረ ለስራው ስል ነው። እንዳልኩት ከወጣው ጀምሮ ይሄ ነገር 2 ዓመት ፈጀ። በቀላሉ ይሄ ነገር እዚህ አልደረሰም። ድርጅቱ በቀላሉ እዚህ አልቆየም። የኔ መመለስ በቀላሉ አልተመቻቸም። መንግስት በቀላሉ እዚህ ጉዳይ ውስጥ አልገባም። ሶ የኔ መመለስ አለመመለስ የዋስትና ጥያቄ አልነበረም። ሲጀመርም ግራም ነፈሰ ቀኝ እመለስ ነበር። ተመልሼ መታሰርም ካለብኝ በፊትም ብያለሁ፣ በቃ ጥፋት ካለብኝ እኮ እኔም ዜጋ ነኝ፣ እንደ ጥፋቴ መታሰር አለብኝ፣ ችግር የለውም፣ ያን እቀበላለሁ። እሱን ፈርቼ ሸሽቼ አልቀርም። ውሎ አድሮ ዋስትና ባይሰጠኝም መምጣት አይቀርም ነበር ለማለት ነው።
ይህ መግለጫ ከተሰጠ ከ1 ዓመት በኋላ ግን እነሆ አቶ ኤርሚያስ በቁጥጥር ስር መዋላቸው ተገልጿል። እናም የቤት ገዢዎቹ የበረታ ቅሬታና አቤቱታ በዚህ ሰዓት ላልተጠበቀው የመንግስት እርምጃ ምክንያት እንደሆነ መገመት ይቻላል። ቤቶች ገንብቶ በመሸጥ ላይ የተሰማሩ ድርጅቶችን ወይም የሪል ስቴት አልሚዎችን በተመለከተ ሕግ አለመኖሩን የከተማ ልማትና ቤቶች ሚኒስትሩ መኩሪያ ኃይሌ በዚሁ ስብሰባ አስታውሰዋል። አሁን የተፈጠረው ችግር ትምህርት የተወሰደበት መሆኑን በመግለጽም ወደፊት ሕግ እንደሚወጣ አረጋግጠዋል። ገንዘብ የከፈሉ የቤት ገዢ ደንበኞች ቤት የሚያገኙበትን ሂደት ለማፋጠን እንደሚሰራም አስታውቀዋል። የአክሰስ ሪል ስቴት አክሲዮን ማህበርም ተግባራዊ እንቅስቃሴ እንዲጀምር የ2 ሳምንታት ቀነ ገደብ እንደተሰጠው ሚኒስትሩ አብራርተዋል።
አክሲዮኑ ችግር ውስጥ ነው ያለው። የጊዜ ገደብ ሰጥተነዋል፣ 2 ሳምንት ሰጥተነዋል። በዚህ 2 ሳምንት የሚያፈርሱ ከሆነ ያፈርሳሉ። እኛ አክሲዮናችን ከቤት ገዢ ጋር ሆነን ቤት ነው የምንፈልገው ካሉ ቤት ይገዛሉ። ችግር እንፈታለን ካሉ ሀሳብ ሳይሆን ተጨባጭ ገንዘብ አስገብተው የመፍትሄ አካል የሚሆኑ ከሆነ የመፍትሄ አካል ይሆናሉ። ካልሆነ 15 ቀን ማስጠንቀቂያ ተሰጥቷቸዋል። በ15 ቀን ይጨርሳሉ። በቤት ገዢዎች በኩል ሌላ መስራት ያለባችሁ ህጋዊ ተቋም መፍጠር ሊኖርባችሁ ነው። ህጋዊ ተቋም የቤት ባለቤቶች የሆኑ ሰዎች፣ ኃላፊነታቸው የሚወጡ ሰዎች በትክክል መምረጥ አለባችሁ። ኮሚቴ ይባል ቦርድ ይባል ህጋዊ ተቋም ሆኖ መሄድ መቻል አለበት። ከዚህ በኋላ የመፍትሄው አካል መሆን ስላለባችሁ ማለት ነው። ይሄ በ15 ቀን መጨረስ አለባችሁ። በ15 ቀን ተወያይታችሁ ጠቅላላ ጉባኤ ጠርታችሁ ማለቅ አለበት።
የንግድ ሚኒስቴርም ከባለአክሲዮኖቹና ከቤት ገዢዎቹ ከሚነሱት አንጻር በመንግስት የሚቀርቡ አማራጮችን እንዲያይና በ3 ሳምንታት ጊዜ ውስጥ እንዲያቀርብ ሚኒስትሩ አሳስበዋል። አንደኛው የመፍትሄ ሀሳብ በአክሰስ ሪል ስቴት ስር ያሉ የግንባታ መሬቶችን ቤት ገዢዎች በባለቤትነት እንዲሰሩባቸው ማድረግ ሊሆን እንደሚችልም ጠቁመዋል።
ቅድም ከቤቱ የተነሱ ጉዳዮች አሉ። የእናንተ ፍላጎት ይሆናል ብለን የምንገምተው መሬቶቹ ወደ ቤት ገዢዎቹ የሚዞር ከሆነ ቤት ገዢዎቹ ባለው ሁኔታ ቤቱ በባለቤትነት ለማስገንባት ያላችሁ ፍላጎት አንጸባርቃችኋል። እንደዛ ነው የወሰድነው እኛ።
እርሳቸውና ሌሎቹም ሚኒስትሮች ከ2 ወይም ከ3 ወራት በኋላ ከቤት ገዢዎቹ ጋር በድጋሚ እንደሚወያዩም አቶ መኩሪያ ቃል ገብተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በዓለም ዙሪያ በግጭቶች ሳቢያ ከትምህርት ገበታቸው የተስተጓጎሉ ሕፃናት ቁጥር ወደ 24 ሚሊዮን ገደማ እንደሚደርስ አንድ አዲስ የወጣ ዘገባ አስታወቀ። ዩኒሴፍ የተባበሩት መንግስታት የሕፃናት መርጃ ድርጅት በዚህ ሪፖርቱ ይህ ሁኔታ የልጆችን ብቻ ሳይሆን የአገሮቻቸውንም የወደፊት ዕጣ ጉዳት ላይ ይዳርገዋል ወይም ይጥለዋል ሲል አስገንዝበዋል። የአሜሪካ ድምፅ ራዲዮ ጆዲ ካፖዋ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅት ታየ ለዛሬ ሴቶችና ቤተሰብ ፕሮግራሟ እንዲህ አቀናብረዋለች።
ዩኒሴፍ በጦርነት የተጎዱ 22 ሀገሮችን አጥንቶ ነው አዲሱን ሪፖርት ያወጣው። የዩኒሴፍ የትምህርትና የአጣዳፊ ጉዳዮች ልዩ ባለሙያ ሊሳ በንደር በጥናቱ የተገኘውን ውጤት እንደሚከተለው ያብራራሉ።
I think the headline message is that we're seeing more and more children affected by conflict.
and the impact of that
conflict. And the next step, one of the things that we have to do is to do with the people who are in the world. ጉዳቱም ይበልጡን ዘላቂ መሆኑን እናስተውልበታለን። ልጆቹ ረዘም ላለ ጊዜ ከትምህርት ገበታ ውጪ ሆናሉ። ቁጥራቸው በዛ ያለ ነው። ትምህርት ቤት ባሉበትም በግጭቶች ምክንያት የበለጠ ችግር ይገጥማቸዋል። ስለዚህ ይህ አካሄድ በጣም አሳሳቢ ነው።
በግጭት በሚታመሱ አካባቢዎች ከሚኖሩት 109 ሚሊዮን የአንደኛ ደረጃና የመለስተኛ ሁለተኛ ደረጃ ተማሪዎች መካከል ከአራት ተማሪ አንድ ከትምህርት ገበታ የሚስተጓጎል ወይም የምትስተጓጎል መሆኑን ይህ አዲስ ጥናት ያመለክታል።
We're primarily talking about the key ages between 6 and 15.
በዋናነት የምንናገረው ከ6 እስከ 15 ዓመት ባለው ቁልፍ እድሜ ክልል ስላሉ ልጆች ነው። ስለዚህ ይግኝት ከዚህ ቀደም ያለ የትምህርት ድል የሚያመልጣቸው ልጆች እንኳን አይጨምርም። ዋና የትምህርት መቅሰሚያ ወቅት የሆኑትን የአንደኛ ደረጃና መለስተኛ ሁለተኛ ደረጃን ነው የሚመለከተው።
ዩኒሴፍ ባጠናቀረው በዚህ ሪፖርት የልጆች የትምህርት ሂደት በይበልጥ የተስተጓጎሉባቸው ሀገሮች ዝርዝር ውስጥ ግንባር ቀደሞ አዲሲቱ የአፍሪካ ሀገር መሆኗን በንደር ያስረዳሉ።
The country with the highest proportion of out-of-school children is South Sudan.
ከትምህርት ቤት ውጪ ባሉ ልጆች ብዛት ደቡብ ሱዳን አንደኛ ነች። ከሀገሪቱ ልጆች ከግማሽ የሚበልጡት ከትምህርት ገበታ ውጪ ናቸው። ኒጀር ደግሞ በሁለተኛነት በቅርበት ትከተላለች። 47 ከመቶ ትምህርታቸውን ለመከታተል አልቻሉም። ደቡብ ሱዳን 41 ከመቶ ከትምህርት ውጪ ናቸው። አፍጋኒስታን ደግሞ ምንም እንኳን ጠቀም ያለ እርምጃ ያስመዘገበች ቢሆንም አሁንም 40 ከመቶ ልጆቿ ከትምህርት ገበታ ውጪ ናቸው።
ባንድ ወቅት ሶሪያ የሚበዙት ልጆቿ ትምርት ላይ የነበሩ ሲሆን ዛሬ ያቺ ሀገር የአውሮፓ የፍልሰተኞችና የስደተኞች ቀውስ እንብርት መሆኗን የዩኒሴፏ የትምርትና ያጣዳፊ ጉዳዮች ባለሙያ ያስታውሳሉ።
We've seen many children in Syria who are now not able to attend school because of the conflict, but there's been such a
ሶሪያ ውስጥ በጦርነት ምክንያት ብዛት ያላቸው ልጆች ከትምርት ገበታ ተፈናቅለዋል። እንደምታውቁት እጅግ ግዙፍ ቁጥር ያለው ህዝብ ወደ አካባቢው ሀገሮች ተሰዷል። አሁን ደግሞ በአውሮፓው የፍልሰት ቀውስ ምክንያት ምን ያህል ልጆች የትምርት ድል እንደሚያገኙ በርግጠኝነት ለማወቅ አይቻልም። መደበኛም ይሁን መደበኛ ያልሆነ ትምርት ማለቴ ነው። ከበርካታ አጋሮቻችን ጋር ሆነን ለነዚህ ልጆች የተቻለንን ያህል አገልግሎቶች ለማዳረስ ጥረት እያደረግን ነው። ትክክለኛ አሃዝ ለማግኘት ግን ያስቸግራል።
ልጆች የትምርት ድል ሳያገኙ ሲቀሩ በወደፊት ህይወታቸው ለጉዳት እንደሚጋለጡ የዩኒሴፉ ጥናታዊ ትንተና ያስገነዝባል።
We mean that they won't have the skills that they need to access the job market. They won't have the basic skills that they need.
ማለትም የሥራ ዕድል ለማግኘት የሚያስችል የሙያ ስልጠና አይኖራቸው። በኑሯቸው ውስጥ በሚገጥሟቸው ጉዳዮች ለመደራደር የሚያስችል መሰረታዊ ዕውቀት አያገኙም። ልጆች የትምርት ድል በሚያገኙባቸው ሀገሮች ለምሳሌ በጎበኙዋቸው በትናንሽ የአፍጋኒስታን ከተሞች ልጆች ወላጆቻቸውን ወክለው በከፍተኛ ጉዳዮቻቸው ውል በመደራደር ቁልፍ ሚና ሲጫወቱ አስተውያለሁ። በአካባቢ ገበያዎችም ጥሩ ዋጋ እንዲያገኙ ይደራደሩላቸዋል። ስለዚህ በዕለታዊ ኑሯቸውም ይሁን ወደፊት መምህር፣ ሐኪምና የሀገሮቻቸው መሪዎች ለመሆን የሚያስፈልጋቸው ዕውቀት ያገኙበታል ማለት ነው።
ያንድ ትውልድ ልጆች እንዲህ ባለ ትምርት ተኮትኩተው ሳያድጉ ሲቀሩ ሀገሮቻቸው በዘላቂነት ይጎዳሉ። ለምሳሌ መጣኔ ሀብቱ፣ ጤና ጥበቃው ሊዳከም ይችላል። ልጃገረዶቹ ደግሞ ይበልጡን ለጾታዊ ወከባ ይጋለጣሉ። ጦርነቶች በትምርት ቤት ህንጻዎች ላይ የሚያደርሱት ውድመትም ሌላው ነው። እንደገና የዩኒሴፍ ባለሙያ
We see many schools that are destroyed or unsafe to use. There are unexploded ordinances. There are
ብዙ ትምህርት ቤቶች ወድመዋል ወይ ደግሞ አደገኛ ሁኔታ ላይ ናቸው። ያልፈነዱ ቦምቦችም አሉባቸው። ወታደሮች ወይም ታጣቂ ቡድኖች በቁጥጥር ስር የዋሏቸው ትምህርት ቤቶችም ይኖራሉ። ትምህርት ቤቶቹ አካባቢ አንዳንድ እንቅስቃሴ ያደረጉ ህዝቡን ሽብር ይለቁበታል። ስለዚህ ትምህርት ቤት ያሉትም ልጆች ቢሆኑ ደህንነታቸው ይበልጡን ለአደጋ እየተጋለጠ ነው።
ታዲያ ለጋሾችና መንግስታት በግጭት በሚታመሱ አካባቢዎች ትምህርትን እንደ አንድ አብይ የሰብአዊ እርዳታ ጥረታቸው ትኩረት እንዲይዙት ዩኒሴፍና አጋሮቹ ተማጽኖ ያቀረቡ ናቸው።
we need to shift our attitude from saying we'll get back to school when things calm down to saying that we can't afford to let
ሁኔታዎች ይረጋጉና የትምርቱን ጉዳይ እንመለስበታለን የሚለውን አመለካከት ትምህርት መቆም የለበትም ወደሚለው መቀየር ያስፈልገናል።
ይህ እውን እንዲሆን ዩኒሴፍ ልጆች ካደጋ ተጠብቀው ትምርታቸው የጨዋታም እድላቸው እንዲመቻች ጥረት ያደረገ መሆኑን አስገንዝበዋል።
አድማጮች ለምሽቱ ያዝነው በዚያ በቃ
ደናደሩ ትግርኛ ይከተላል። Thank you.